ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ዕለታዊ ስርጭት አሁን ጀመረ። ወደ ኢንተርኔት ድረገጽ በመሄድ www.radiovaticana.va ብላችሁ በመጻፍ በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ የቅድስት መንበርን በዓለም ዙሪያ የተከናወኑትን የቤተ ክርስቲያንና ሌሎች ዜናዎችንም መከታተል የምትችሉ መሆኑን እንገልጻለን። በፌስቡክ በኩል መከታተል ለምትፈልጉ አድማጮቻችን አድራሻችን ቫቲካን ሬዲዮ የአማርኛ ክፍል ብላችሁ በመጻፍ ላይክ የሚለውን ምልክት በመጫን ዕለታዊ ዝግጅቶቻችንን መከታተል የምትችሉ መሆኑን እንገልጻለን። ክቡራትና ክቡራን አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ የአርብ የሐምሌ 13 ቀን 2010 ዓመተ ምህረት ዕለታዊ ስርጭታችን ነው። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የቅዳሜ የሐምሌ 14 2010 ዓ ም ዕለታዊ ስርጭታችንን ነው። በዛሬው ዕለት ስርጭታችን እንደተለመደው ዘወትር ቅዳሜ ዕለት እንደምናደርገው በሳምንቱ ውስጥ በቫቲካንና በተቀሩት የዓለማችን ክፍሎች የተከሰቱትን አበይት የሆኑ ድርጊቶችን በመዳሰስ ወደ እናንተ የምናቀርብበት ሰዓት ላይ እንገኛለን። በቅድሚያ የቅድስት መንበር ከቻይና መንግሥት ጋር የምታደርገውን ውይይት በተመለከተ ባስተላለፈችው መልእክት በቻይና የሚገኙትን የካቶሊክ ምዕመናን ጉዳይ በተመለከተ ቀጣይነት ባለው መልኩ ከቻይና መንግሥት ጋር የቅድስት መንበር ውይይት እንደምታደርግ መገለጹን የሚያመለክቱ ዜናዎችን በቅደም ተከተል እናስደምጣችኋለን። በሁለተኛው ክፍል ዝግጅታችን ደግሞ በአሁኑ ወቅት በእግዚአብሔር የተመሠረተ ሕያው ብዝሃነት፣ ሰብአዊ ክብርና ሰላማዊ አንድነት በምሥራቅ አፍሪካ ጳጳሳት ጉባኤዎች ኅብረት ሀገራት በሚል መሪ ቃል ከሐምሌ 6 እስከ ሐምሌ 16 2010 ዓ ም በሀገራችን በኢትዮጵያ መዲና በአዲስ አበባ 19ኛው የምሥራቅ አፍሪካ ጳጳሳት ጉባኤዎች ኅብረት ጉባኤ በመካሄድ ላይ እንደሚገኝ ቀደም ሲል መዘገባችን ይታወሳል። ይህንን በተመለከተ ያዘጋጀነውን ዘገባ በሁለተኛው ክፍል ዝግጅታችን እናስደምጣችኋለን። የዛሬውን ለዝግጅት የምመራው እኔው መብራቱ ኃይለ ጊዮርጊስ ከዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ቅድስት መንበር ከቻይና መንግሥት ጋር ያላትን ግንኙነት ለማሳደግ በማሰብ የተለያዩ ቀጣይነት ያላቸው ውይይቶችን በማድረግ ላይ መሆኗ የሚታወቅ ሲሆን ይህንን የቅድስት መንበርን ወይም የቫቲካንን አቋም በተመለከተ በዚህ ሳምንት ቀጣይነት ያላቸው መግለጫዎች በመውጣት ላይ እንደሚገኙም ቀደም ሲል መዘገባችን ይታወሳል። በማስከተል ቅድስት መንበር ያወጣችውን ሁለተኛውን መግለጫ እንደሚከተለው አሰናድተናል። እንድትከታተሉን ከወዲሁ እንጋብዛለን። ከቻይና መንግስት ጋር የሚደረጉት ውይይቶች የጋራ መተማመን ላይ ለመድረስ የሚያስችሉ አነስተኛ እርምጃዎች ናቸው። ቫቲካን ከቻይና መንግስት ጋር ውይይት የምታደርገው ለምንድን ነው? በቻይና የሚኖሩ ካቶሊኮች ምንም እንኳን ከፍተኛ የሆነ ስቃይ ቢደርስባቸውም ለእምነታቸው ታማኝ ሆነው ቆይተዋል። ታዲያ እንደዚህ አይነት ውይይቶች ምን ሊያስገኙ ይችላሉ? ውይይቶች ለቤተ ክርስቲያን ሕይወት መሠረት የሆኑ አስፈላጊ ነገሮች ናቸው። ውይይት በቤተ ክርስቲያንም ውስጥ ሆነ በዓለም ውስጥ ካለው ግንኙነት አኳያ የቤተ ክርስቲያኗን የአኗኗር ዘዴ የሚደግፍ አስፈላጊ ነገር ነው። መወያየት ማለት ከህብረተሰቡ፣ ከሃይማኖቶችና ከባህሎች ጋር ግንኙነት መፍጠር ማለት ነው። የሁለተኛው የቫቲካን ጉባኤ ሰነድ ውይይት ሐዋርያዊ የሆነ ተግባር መሆኑን የገለጸ ሲሆን ይህ ውይይት በአብያተ ክርስቲያናት ውስጥ ብቻ የሚካሄድ ነገር ሳይሆን ነገር ግን ክርስቲያን ካልሆኑ የማኅበረሰብ ክፍሎች ከሲቪል ባለሥልጣኖችና ከሁሉም በጎ ፍቃድ ካላቸው የማኅበረሰብ ክፍሎች ጋር የሚደረግ እንደሆነ ይገልጻል። ከሁለተኛው የቫቲካን ጉባኤ ሰነዶች መካከል በዚህ ዘመን የምትገኝ ቤተ ክርስቲያን የሚለው ሐዋርያዊ ሕገ ደንብ በላቲን ቋንቋ ጋውዲውም ኤት ስፔስ ቁጥር 21 ላይ ይህንን ጉዳይ በተመለከተ እንዳሰፈረው ለሁሉም ሰዎች አማኞችና እምነት የሌላቸው ሰዎች ጭምር አብሮ የሚኖሩበትን ዓለም ለመገንባት ለሚደረገው ጥረት የራሳቸውን አስተዋጽኦ ማድረግ ይኖርባቸዋል። ይህ ያለ እውነተኛና በጥበብ መንፈስ ከሚደረግ ውይይት ውጪ እውን ሊሆን አይችልም ይለናል። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ በላቲን ቋንቋ ኤክሌዚያም ሱዋም በአማርኛው በግርድፉ ሲተረጎም የራሱ ቤተ ክርስቲያን በሚል አርዕስት በጻፉት ሐዋርያዊ መልእክት ላይ ይህንን በተመለከተ ተመሳሳይ በሆነ መልኩ ቤተ ክርስቲያን ራሷ ከምትገኝበት ከዓለም ጋር መወያየት ይኖርባታል። ቤተ ክርስቲያን ስትናገር ራሷ መልእክት ትሆናለች ይለናል። በቁጥር 67 ላይ እንደተጠቀሰው የካቶሊክ ቤተ ክርስቲያን መልካም ፍቃድ ካላቸው በእርሷ ውስጥ ካሉ ሰዎች ጋር ይሁን ከራሷ ውጪ ካሉ ሰዎች ጋር የሚደረጉትን ውይይቶች ለመደገፍ ዝግጁ ናት። በቁጥር 97 ላይ እንደተጠቀሰው በሰዎች በተቋማትና በማኅበረሰቦች መካከል የሚደረጉ ውይይቶች የጓደኝነትን ስሜት ለመፍጠር የሚችሉ የእውቀት ሽግግር እንዲኖሩም ያደርጋል። በእውነተኛ ሁኔታ ገንቢ የሆነ ውይይት ለማድረግ በቅድሚያ መተማመን ያስፈልጋል። የጋራ መተማመን የብዙ ትናንሽ የሚባሉ እርምጃዎች፣ እንቅስቃሴዎችና ግንኙነቶች ፍሬ ሲሆን ይህም በተደጋጋሚ ጊዜያት በረጋ መንፈስና በከፍተኛ ጥበብ ሊፈጸም የሚገባው ተገቢ የሆነ ተግባር ነው። ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በግንቦት 8 2009 ዓ.ም እንደተናገሩት ሁልጊዜም ቢሆን ያልተዘጉ በሮች አሉ ይሉናል። በቅርብ ጊዜ ለነበሩት ርዕሰ ሊቃነ ጳጳሳት ለምሳሌም ብፁዕ ጳውሎስ ስድስተኛ በጥንቃቄ የተሞላ ዲፕሎማሲያዊ ግንኙነት እንዲጀመር በማድረግ በቀጣይነት ቅዱስ ዮሐንስ ጳውሎስና ርዕሰ ሊቃነ ጳጳሳት በኔዲክቶስ 16ኛ ከቻይና መንግሥት ጋር የሚደረገውን ውይይት ውጤታማ እንዲሆን ግልጽ አቅጣጫ በማስቀመጣቸው የተነሳ ምስጋና ይግባቸውና በአሁኑ ወቅት በቅድስት መንበርና በቻይና መንግሥት መካከል በተወሰነ መልኩም ቢሆን ውይይት ለማድረግ የተቻለ ሲሆን እያንዳንዱ ውይይት የራሱ የሆነ አዲስ መንገድ የከፈተና በሚገነባው የጋራ ግንኙነት ላይ የራሱን አዲስ ጡብ ያስቀመጠ በተስፋ የተሞላ የማነቃቂያ ሐሳቦችን ያፈለቀና እንቅስቃሴዎች እንዲጀመሩ ያስቻለ አጋጣሚን ፈጥሯል። በቅርቡ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ የሚያሳዩትን ግላዊ ሕይወት አስተምሮና አቀራረባቸውን በመመልከት የተነሳ ቻይናን ጨምሮ በብዙ ሕዝቦችና ሀገራት ውስጥ የሚኖሩ ሁሉ የውይይት መድረኮች እንዲከፈቱ በማበረታታት ላይ ይገኛሉ። የካቶሊክ ቤተ ክርስቲያን ውይይትን በራሱ እንደ አንድ መቋጫ ወይም መደምደሚያ አድርጋ አትተረጉመውም። ያላትን ሁሉ አቅም ተጠቅማ የፖለቲካና የዲፕሎማሲ ጥቅሞችን ለማስገኘት አስፈላጊ የሆኑትን መሰረታዊ መርሆችን አሳልፋ ለመስጠት ተዘጋጅታለች ማለትም አይደለም። ይህንን ጉዳይ ከቻይና ጋር በተያያዘ መልኩ ስንመለከተው በቻይና በሚገኙ የካቶሊክ ማህበረሰቦች ላይ የደረሰ ያለውን መከራ መርሳት ማለት አይደለም። ቤተ ክርስቲያን የምታደርጋቸው ውይይቶች ሁልጊዜም ቢሆን በእውነትና በፍትህ ላይ የተመሰረቱ የሰው ልጅ የማይነጣጠለውን መልካም ጎኑንና መሰረታዊ መብቶችን ማስከበር ላይ የተመሰረቱ መሆን አለባቸው። አንድ ግልጽ ሊሆን የሚገባው አስፈላጊ ነገር ቤተ ክርስቲያን በቻይና የምታደርገው ተልእኮ የመንግስት መዋቅሮችን ወይም አስተዳደሮችን ለመቀየር ወይም የፖለቲካ ኃይል ለማዋቀር ወይም ባለስልጣኖችን ለመቃወም ያለመ እንዳልሆነ ልብ ሊባል ይገባዋል። ቤተ ክርስቲያን ተልእኮዋን በፖለቲካዊ እንቅስቃሴዎች አካባቢ የምታደርግ ከሆነ የራሷን ትክክለኛ ማንነት በመካድ ከብዙ የፖለቲካ ፓርቲዎች ውስጥ ልክ እንደ አንዱ ተፎካካሪ በመሆን መለኮታዊ የሆነ ጥሪዋን በመርሳት ወይም በመካድ የምታደርጋቸውን እንቅስቃሴዎች በሙሉ ለጊዜያዊ ጥቅሞች ማከናወኛ ብቻ ታደርገዋለች ማለት ነው። ትክክለኛና ሐቀኛ የሆኑ ውይይቶች ቤተ ክርስቲያን በማኅበረሰቡ ውስጥ ሆና መስራት እንድትችል የሚያደርጋ ሲሆን ይህም ለካቶሊኮች ሕጋዊ የሆነ ጥበቃዎችን በማድረግ በጋራ ጥቅሞች ዙሪያ እንድትሠራ ያስችላታል። በዚህ አግባብ ቤተ ክርስቲያን የትችት ቃላትን በምትናገርበት ወቅት ዓላማዋ ውዝግብን ለማስነሳት ወይም ለመፍጠር ሳይሆን ትክክለኛውንና ገንቢ መንፈስ ያለው ማኅበረሰብ ለመፍጠር በማሰብ የምታደርገው ነው። ትችቶች ተጨባጭ የሆኑ የሐዋርያዊ ሥራዎች፣ የፍቅር መገለጫዎች፣ ተመክሮዎች ተደርገው ሊቆጠሩ ይችላሉ። ምክንያቱም ደካማ የሆኑ ሰዎች ሥቃይና ድምፃቸውን ለማሰማት የተሳናቸው ሰዎች ድምፃቸው እንዲሰማ ጥንካሬን ስለሚፈጥር ነው። ከቻይና ጋር በተያያዘ መልኩ የቅድስት መንበር የምታምነው በአክብሮትና በእውነተኛ መንፈስ የሚደረጉ ውይይቶችን ምንም ያህል አስቸጋሪና አደገኛ ቢሆኑም እንኳን በዚህ አኳን የሚደረጉ ውይይቶች እንዲካሄዱ ምቹ የሆኑ ሁኔታዎችን በማሰናዳት እንዲካሄዱ የምትጥር ስትሆን ቀጣይነት ባለው መልኩ ውይይቶችን በማድረግ ሐሳቦችን በመቀያየርና በመግባባት ግንዛቤን በመፍጠር በመሃል ያሉትን አለመግባባቶችን በመፍታት ገንቢ የሆነ ግንኙነት እንደሚፈጠር ታምናለች። ቅድስት መንበር በተለሳለሰ ኃይል በዓለም ደረጃ እያደረገች የምትገኘውን እንቅስቃሴ ቻይና ጥንቃቄ በተሞላበት መልኩ እየተከታተለች መሆኑን የሚያሳዩ የተለያዩ ምልክቶች አሉ። የቻይና ታሪክ በተመሳሳይ መልኩ እየቀጠለ መሆኑ የሚታወቅ ሲሆን በቤተ ክርስቲያን ውስጥ በከፍተኛ የኃላፊነት ቦታ ላይ የሚሰሩ ሰዎች በጥበብ የተሞላ ውሳኔዎችን ማድረግ ይኖርባቸዋል። የቅድስት መንበር ከቻይና መንግሥት ጋር ለሩብ ምዕተ ዓመታት ያህል ውይይት ስታደርግ የቆየችው በዚሁ ምክንያት ነው። በዘመናት ውስጥ ያሉትን ምልክቶች ለማንበብ ለሚፈልጉና በታሪክ ውስጥ የእግዚአብሔርን መገኘት ለመገንዘብ ለሚፈልጉ ሰዎች ሁሉ የካቶሊክ ቤተ ክርስቲያን ሐዋርያዊ ዓላማ ይህ መሆኑን ያሳያል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የቅድስት መንበር ከቻይና መንግሥት ጋር ያላትን ግንኙነት ለማሳደግ በማሰብ የተለያዩ ቀጣይነት ያላቸው ውይይቶችን በማድረግ ላይ መሆኗ የሚታወቅ ሲሆን ይህ ቀደም ሲል ያስደመጥናችሁ ይህንን በተመለከተ በቅርቡ የቅድስት መንበር ወይም ቫቲካን ያወጣችውን ሁለተኛውን መግለጫ ነበር። የቅድስት መንበርና የቻይና ባለስልጣናት ውይይት ተጠናክሮ መቀጠል እንዳለበት ተገለጸ። የመላዋ ካቶሊካዊት ቤተክርስቲያንና በተለይም የርዕሰ ሊቃነ ጳጳሳት አቋም ከኮሚኒስት ርዕዮተ ዓለም አራማጅ ከሆኑ የፖለቲካ እንቅስቃሴዎች ተቀባይነት በሌላቸው ጽንሰ ሐሳቦችና በሁለቱ መካከል ያለውን ግንኙነት ለማሻሻል የሚደረጉ ጥረቶች በውይይት አማካይነት መልካም ውጤት እንዲያመጡ ማድረግ እንደሚቻል ተገለጸ። ለዚህ ዜና ዝርዝር ዮሐንስ መኮንን።
በቻይና ካቶሊካዊት ቤተ ክርስቲያን ተልእኮዋን ለመወጣት የሚያስችላት ምቹ መንገድ የጋራ ውይይት እንደሆነ ተነገረ። በቻይና ካቶሊካዊት ቤተ ክርስቲያን ሐዋርያዊ ተልእኮዋን እንድታከናውን ማስፈለጉ ቢታመንም ተግባራዊ ለማድረግ አስቀድማ ከቻይና መንግሥት ጋር ገንቢ ውይይቶችን ማድረግ እንደሚያስፈልግ ታውቋል። ቤተ ክህነት እንዲሁም ምእመናን በሙሉ የኢየሱስ ክርስቶስ ደቀ መዛሙርት እንደመሆናቸው የወንጌል መልካም ዜናን ለሌሎች የመመስከር ተልእኮ ጥሪ አለባቸው። የዓለም ብርሃንና የዓለም ጨው በመሆን ምቹ ጊዜን ሳይጠብቁ እንዲሁም ምቹ ቦታን ሳይመርጡ በቻይና ሕዝብ መካከል ተሰማርተው መልካም ሥራዎቻቸውን በሁሉም ስፍራ በማከናወን ከእግዚአብሔር የሚሰጠውን የጸጋ በረከት የሚቀበሉበት ይሆናል። ይህ ከታመነበት ታዲያ በቻይና የሚደረገውን የወንጌል አገልግሎት ልዩ የሚያደርገው ምንድን ነው የሚል ጥያቄ ይነሳል። ከቅርብ ዓመታት ወዲህ የቻይና መንግሥት ተረጋግቶ ከሌሎች መንግሥታት ጋር መግባባትን ከመፍጠር ይልቅ ለምዕራባውያኑ ዓለም በሩን እያጠበበ መምጣቱ ይስተዋላል። በሌላ ወገን ቅድስት መንበር በዚህ መልኩ ከቻይና ጋር እምነት በተመላበት መንገድ ዘላቂ ውይይቶችን ልታካሄድ የምትችለው እንዴት ነው የሚሉም አልታጡም። ቅድስት መንበር እስካሁን ድረስ በዓለም አቀፍ ደረጃ ካካሄዳቸው ውይይቶች ለመረዳት እንደሚቻለው በተለይም በግጭቶችና በማኅበራዊ ቀውሶች መካከል ውይይቶችን ለመቀጠል እንቅፋት ፈጥረው የቆዩባቸው ቦታዎች የትኞቹ ናቸው ብለን ስንጠይቅ ውይይቱ ያጋጣሚ ሳይሆን እጅግ አስፈላጊ መሆኑን እንረዳለን። ከሁሉ በላይ በዚህ ሂደት መካከል ቤተ ክርስቲያን የምእመናኖቿን ደህንነት በመከታተል በተለይም በከባድ ስቃይ ውስጥ ሲገኙ እንክብካቤን የመስጠት አደራና ኃላፊነት እንዳለባት ታውቃለች። በእርግጥ ይህ ሁኔታ ለአንዳንድ ተቋማት እንቆቅልሽ ሆኖ ቢገኝም ለቤተ ክርስቲያን ግን ሞራላዊ የሆነ የወንጌል ተልእኮ ግዴታ በመሆኑ በተግባር እንድታሳይ የሚያስችላት መንፈሳዊ ኃይል አላት። በቻይና የወንጌል አገልግሎት ተልእኮ ግዴታን ለመወጣት ካቶሊካዊት ቤተ ክርስቲያን ከቻይና መንግሥት ፈቃድ መጠበቅ የለባትም። ለቆመችለት ዓላማ ቆራጥና እውነተኛ የወንጌል መልእክተኛ መሆን ብቻ ይጠበቅባታል። በእርግጥ እስከ ዛሬ ሲያጋጥማት እንደቆየው ሁሉ መሠረታዊ ነጻነትን የምትወሰድበት ወቅት ቢያጋጥማትም ምንጊዜም ቢሆን የወንጌል አገልግሎት ተልእኮዋን የምታከናውንበትን መንገድ ማግኘት ትችላለች። ከዚህም በላይ ካቶሊካዊት ቤተ ክርስቲያን በዘመናት መካከል የወንጌል ተልእኮ አገልግሎቷን ለማከናወን በምትሰማራበት ስፍራ ሁሉ ችግር፣ ስደትና መከራን ሳትቀበል የዘለቀችበት አጋጣሚ የለም። በዴሞክራሲያዊ ሥርዓት ወደ ደህና ደረጃ ደርሰዋል በሚባሉ አገሮችም ሳይቀር የተለያዩ ችግሮች ማጋጠሟ አልቀረም። ካቶሊካዊት ቤተ ክርስቲያን የተለያዩ ችግሮች ቢያጋጥማትም እምነትን ያጣችበት፣ የቸርነት ሥራዋን ያጓደለችበትና አንድነቷን ያጣችበት ጊዜ ወይም ዘመን የለም። እስካሁን በካቶሊካዊት ቤተ ክርስቲያን ሕይወት ውስጥ አንድነቷንና የበጎ አገልግሎት ሥራዋ ዘላቂ ሊሆን የበቃውም በሮማው ጳጳስ በሆኑት በርዕሰ ሊቃነ ጳጳሳት የበላይነት በሚካሄደው ሐዋርያዊ አገልግሎት አማካኝነት ነው። በቻይና የምትገኝ ካቶሊካዊት ቤተ ክርስቲያን ቀዳሚ ተልእኮዋ በሚሊዮኖች በሚቆጠሩ ሕዝቦች መካከል አንድነቷን የጠበቀችና እምነት የተጣለባት መሆን ነው። ካቶሊካዊት ቤተ ክርስቲያን በቻይና ሕዝብ መካከል የምትገኘው በማንኛውም ጊዜና አጋጣሚ በማንኛውም ስፍራ በዘመናት ሁሉ ከቻይና ሕዝብ ጋር በመሆን ይህም ማለት ደስታቸውንና ሐዘናቸውን አብራቸው በመካፈል ችግራቸውን በሙሉ በመጋራት ትሕትና ያለበትን ክርስቲያናዊ ተስፋን በመጋራት ከእግዚአብሔር ዘንድ የተላኩትን የጸጋ ስጦታዎች ለሁሉ እንዲዳረስ ለማድረግ ነው። ዛሬ በዘመናችን ያሉትን ታላላቅ ተግዳሮቶችን ስንመለከታቸው፣ ለምሳሌ በበርካታ አገሮች መካከል የሚደረገው የኢኮኖሚና የፖለቲካ ግንኙነቶች የሰላም የመልካም ህይወት አኗኗርና ያከባቢ ጥበቃ ሁኔታ እንደዚሁም የሰብአዊ መብቶች አያያዝ ሁኔታ የሚሉ ጥቂቶቹ ሲሆኑ በሌላ ወገን ደግሞ በዓለም ላይ ባለው የፍጆታ መጠን የዓለማዊነት አስተሳሰብ ተስፋፍቶ የእድገትን አቅጣጫ ማጨለሙ አንዳንድ አገሮች ክልሎች አገሮች ጋር ሊኖር የሚገባውን ግንኙነት በማጥበብ ወይም ጨርሰው በመዝጋት የሚፈጥሩት የግለኝነት አዝማሚያ የተለያዩ ሃይማኖቶች በአካባቢያቸው ወይም በህዝቦቻቸው መካከል ለሚፈጠሩት ችግሮች ግድ የለሽ ሆነው መገኘት በድህነት የኑሮ ደረጃ ውስጥ የሚገኙትንና አቅመ ደካማ የሆኑትን የህብረተሰብ ክፍል መናቅና ማግለል ቤተ ክርስቲያንም እነዚህ ማህበራዊ ችግሮች ተስፋፍተው በሚገኙበት በዚህ ዓለም ውስጥ በመገኘት ለዓለም መዳን ራሱን ለሞት አሳልፎ የሰጠውን በመለኮታዊ ኃይሉ ከሞት ተለይቶ የተነሳውን ኢየሱስ ክርስቶስን ለመስበክ ተጠርታለች። ይህን በምንልበት ጊዜ ሁሉም የተመቻቸና በጣም ቀላል ይመስላል። ነገር ግን ቤተ ክርስቲያንን የሚያጋጥሟት ችግሮች መጠነሰፊ ናቸው። ዞሮ ዞሮ አንድ ጥያቄ መነሳቱ አይቀርም። ክርስቲያኖች መልካም አስተያየቶቻቸውን ሲያቀርቡና ቅን አካሄድ እንዳላቸው በተግባር እያሳዩ ቢሆንም የቻይና መንግስት ግን በፍርሃትና በጥርጣሬ በመሞላቱ የተነሳ በርካታ እንቅፋቶችን ይደቅንባቸዋል፣ ያስራቸዋል ወይም ያንገላታቸዋል። የቻይና መንግስት በህዝቦቹ ላይ ይህን የመሰለ ግፍ ለምን ይፈጽምባቸዋል እያልን በእውነቱ ቤተ ክርስቲያን የምትገኝበትን ሁኔታ በጥልቀት ማየትና መረዳት ያስፈልጋል።
ክብራንና ክብራት አድማጮቻችን በመቀጠል ባሁን ወቅት በእግዚአብሔር የተመሰረተ ያው በዛሃነት ሰባዊ ክብርና ሰላማዊ አንድነት በመስራቅ አፍሪካ ጳጳሳት ጉባኤዎች ህብረት ሀገራት በሚል መሪ ቃል ከሐምሌ 6 እስከ ሐምሌ 16 2010 ዓ.ም ተመረጠ በሀገራችን በኢትዮጵያ መዲና በአዲስ አበባ 19ኛው የመስራቅ አፍሪካ ጳጳሳት ጉባኤዎች ህብረት ጉባኤ በመካሄድ ላይ እንደሆነ ቀደም ሲል መግለጻችን ይታወሳል። ይህንን በተመለከተ ከባህር ዳር ደሴ ሀገረ ስብከት ጳጳስ ከሆኑት አቡነ ልሳነ ክርስቶስ ማቴዎስ ጋር የቫቲካን ሬዲዮ የአማርኛው ክፍል ያደረገውን ቆይታ እንደሚከተለው እናስደምጣችኋለን።
እኔ አባ ልሳነ ክርስቶስ ማቴዎስ እባላለሁ። የባህር ዳር ደሴ ሀገረ ስብከት ጳጳስ ነኝ። በአሚሲያ ወይም ደግሞ በምስራቅ አፍሪካ በምትገኘው የጳጳሳት ጉባኤ ማህበራት በዚህ ላይ የምስገኝ በጣም የመጀመሪያ ጊዜ ነው። በጣም ተበረታትቻለሁኝ። ሌሎች ጳጳሶች፣ ሌሎች ሀገረ ስብከቶች የተለያየ ባህልና የተለያየ ልምድ ያላቸው በተመሳሳይ ጉዳይ ላይ እዚህ መወያየት መቻል የእኔንም ሸክም ያቃልልልኛል። ሌሎች አባቶች፣ የሃይማኖት አባቶች፣ ሌሎች ጳጳሶች እንዴት እንደሚፈቱት አያለው። እነሱ እኔ ብቻ ሸክሙ የኔ ብቻ እንዳልሆን እረዳለሁኝ። ይሄ እንግዲህ አንድነት በጣም ትልቅ ነገር ነው። ህብረት በጣም ትልቅ ነገር ነው። ምክንያቱም የእግዚአብሔር መንግስት በግላችን የምናደርገው ነገር ቢኖርም ወደ አንድነት ወደ ህብረት ካልመጣ በስተቀር የሚጨራቀቅ የሚያልቅ የሚፈጸም ነገር ምንም እንደሌለ እናያለን። ያም ሆነ እግዚአብሔር ከእኛ ጋር ነው። ምክንያቱም ይህንን ህያው የሆነውን ልዩነት ወይም ደግሞ የተለያየ ከዛ የሰው ልጅ ክብር በዚህ ጉባኤ ላይ ወሳኝ ነገር ነው። የጌታ ኢየሱስ ክርስቶስም ወደዚህ ምድር ሲመጣ የሰው ልጅ ብሎ ነው። የሰው ልጅ ከወደቀበት ለማንሳት፣ ከጠፋበት ለመመለስ ያለውን እግዚአብሔር አምላካዊ የሆነ ባህሪውን ክብሩን መልሶ ለማልበስ እንደመጣ ሁሉ ጉባኤያችንም በዚህ ላይ ያተኮረ ነበረ። የሰው ልጅ ክብር በባህል ይሁን በዘር ይሁን በሀገር ይሁን ልዩነት ምክንያት አንዳንድ ጊዜ ስጋት ውስጥ ሊያስገባው የሚችል ይመስላል። ነገር ግን አይደለም። እነዚህ ነገሮች የበለጠ ውበት ሊሰጡት ይገባል። ለአንድነታችን፣ ለክብራችን፣ ለማንነት ክብራችን፣ አምላካዊ ባህሪ ላለው ክብራችን ውበት ሊሰጠው ይገባል። ትልቅ ትምህርት አግኝቼበታለሁ። ትምህርት ብቻ ሳይሆን ተበረታችቼበታለሁ። እጅግ በጣም ደስ ብሎኛል። ብዙ ጳጳሶችን በማየቴ በመተዋወቄ ቤተክርስቲያን ሀብታም ነች። ሀብታም እንደመሆኗ መጠን ሀብቷ ልጆቿ ናቸው። እኛ አንዳንድ ሐዋርያዊ ስራም ይሁን የልማት ስራ ይሁን የወንጌል ስራ ለመስራት የወንጌል ስብከት ለማድረግ ብቻችንን እንፍጨረጨራለን። ነገር ግን ሮማ ባሉት ቢሮዎች፣ የጳጳሳዊ ቢሮዎች ይሁን በሰበካችን ወይም ደግሞ በአካባቢያችን ወይም በምስራቅ አፍሪካ ደረጃ ያሉት ብዙ ሰዎች እንዳሉ፣ ብዙ እንቅስቃሴዎች እንዳሉ፣ ብዙ አገልግሎት ሊያግዙ የሚችሉ አካሎች እንዳሉ በዚህ ስብሰባ ለማወቅ ችያለሁ። ስለዚህ እንደየአስፈላጊነቱ እነዚህን ቡድኖች ግሩፖችን ለሐዋርያዊ ስራ ልጠቀምባቸው እንደምችል ብቻዬን የምደክም ብቻችንን በሰበካ ውስጥ ያለነው ብቻ የምንደክም ሳይሆን ከውጭ ሊያግዙን የዚህ የካቶሊክ እንደታችንን ፍሬ የሆኑ ብዙ ሰዎች እንዳሉ እግዚአብሔር በብዙ የተለያየ አቅጣጫ ብዙ መንገድ ወደኛ ሊደርስ እንደምችል ተረድቻለሁኝ። ስለዚህ እግዚአብሔር ስለ መልካም ስጦታው ስለዚህ ትልቅ ጉባኤ እጅግ አድርጌ አመሰግናለሁ። ክብር ለርሱ ይሁን።
ክቡራንና ክቡራት አድማጮቻችን፣ በእግዚአብሔር የተመሰረተ ሕያው ብዝሃነት፣ ሰብአዊ ክብርና ሰላማዊ አንድነት በምስራቅ አፍሪካ ጳጳሳት ጉባኤዎች ኅብረት ሀገራት በሚል መሪ ቃል ከሐምሌ 6 እስከ ሐምሌ 16 2010 ዓ.ም በሀገራችን በኢትዮጵያ 19ኛው የምስራቅ አፍሪካ ጳጳሳት ጉባኤዎች ኅብረት ጉባኤ በመካሄድ ላይ እንደሚገኝ ቀደም ሲል መግለጻችን ይታወሳል። ይህ ቀደም ሲል ያስደመጥናችሁ ይህንን 19ኛውን ጉባኤ በተመለከተ ከባህር ዳር ደሴ ሀገረ ስብከት ጳጳስ ከሆኑት አቡነ ልሳነ ክርስቶስ ማቴዎስ ጋር የቫቲካን ሬዲዮ የአማርኛ ክፍል ያደረገውን ቆይታ ሙሉ ይዘት ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።